ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ታህሳስ 3 ቀን 2012 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም አገርን መክዳት ወንጀልም ኃጢያትም ነው በሚል ርዕስ ከዝግጅት ክፍላችን የቀረበ ሐተታ ከዚያም የሳምንቱ አርብ የሚቀርበውን ካድማጮች የሚደርሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን ክፍላንድ ዝግጅታችን ይተናቀቃል።
በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በኢትዮጵያ በየአመቱ ጥር 11 ቀን የሚከበረውን የጥምቀት በዓል ከዓለም የማይዳሰሱ ባህላዊ ቅርሶች አንዱ ሆኖ እንዲመዘገብ ይወሰነ መሆኑ ታውቋል። ጥምቀት ኢትዮጵያ ካስመዘገበቻቸው የማይዳሰሱ የዓለም ባህላዊ ቅርሶች ውስጥ አራተኛው ሲሆን ከዚህ በፊት የመስቀል በዓል 2005 ፍቼ ጨምበላላ የሲዳማ የአዲስ አበባ ክብረ በዓል በ2007 እና ገዳ የኦሮሞ አስተዳደር ስርዓት በ2008 ተመዝግቧል። በካምቦዲያ ዋና ከተማ ባንኮክ ላይ ያለው የዓለም የማይዳሰሱ ባህላዊ ቅርሶች ጥበቃ የበይነ መንግስታት ጉባኤ ከጥቅምት በተጨማሪ የሌሎች አገሮች አምስት ባህላዊ ቅርሶችን የመዘገበ ሲሆን ምዝገባው ገና ይቀጥላል ተብሏል። ረቡታ 32 ቀን ባደረገው ምዝገባ ከጥምቀት ሌላ በቻታ የተባለ የዶሚኒካን ሪፐብሊክ ማህበረሰባዊ ሙዚቃና ዳንስ አልፒኒዝም የተባለ በፈረንሳይ ጣሊያንና ስዊዘርላንድ ተራራ የመውጣት ማህበረሰባዊ ባህል በኢራን ዶታር የተባለ ማህበረሰባዊ የሙዚቃ መሳሪያ የመስራትና የመጫወት ባህል እንዲሁም በሜክሲኮ ውብና በአይነቱ ልዩ የሆነ ሸክላ የመስራት ጥበብ ተመዝግቧል። IMF የተባለው የዓለም የገንዘብ ድርጅት የ3 ቢሊዮን ዶላር ብድር ለኢትዮጵያ እንዲፈጥር በአሁኑ ወቅት ኢትዮጵያ ውስጥ የሚገኙ የድርጅቱ ሰራተኞች የተስማሙ መሆናቸው ፋይናንሻል ታይምስ የተባለው ጋዜጣ ዘግቧል። በድርጅቱ አስተዳደር የተነደፈው የብድር ገንዘብ ገና በቦርዱ መጽደቅ ያለበት መሆኑ የተገለጸ ሲሆን ገንዘቡ በተለይ በውጭ ምንዛሬ ጥረት እየተንገዳገደና ከሞት አፋፍ ላይ የደረሰውን ኢኮኖሚ በመጠኑም ቢሆን ነፍስ ይዘራበታል ተብሎ ይጠበቃል። ባለፉት አመታት ሀገሪቱ የጥምር አሃዝ የኢኮኖሚ እድገት አስገኝታለች እየተባለ በወያኔ ባለስልጣኖች ሲሰራጭ የነበረው ተረት መሰረቱ ከውጭ ሀገሮች በገፍ ሲሰጥ የነበረው ከፍተኛ የብድር መጠን መሆኑ የተረጋገጠ ሲሆን ጠንካራ መሰረት የሌለው የኢኮኖሚ ግንባታ በአሁኑ ወቅት ሀገሪቱን ብድር ለመክፈል እንኳን ያላስቻለ ሁኔታ ውስጥ የከተታት መሆኑ ይታያል። በኢኮኖሚ እንቅስቃሴ መዳከምና ወደ ሀገሪቱ ወደ ውጭ ልካ የምትሸጣቸው የሸቀጣሸቀጦች ዋጋና መጠናቸው ያሽቆለቆለ በመሄዱ ለዕዳ የምትከፍለው የውጭ ምንዛሪ እየተመናመነ መጥቷል። በአሁኑ ወቅት ከIMF የሚገኘው የ3 ቢሊዮን ዶላር ብድር ለተወሰነ ጊዜ ውጥረቱን የሚቀንስ ሊሆን ቢችልም ችግሩ መሰረታዊ መፍትሄ ስለማያመጣ ነገ ከተነገ ወዲያ ችግሩ ተባብሶ ይቀጥላል የሚል ግምት ተወስዷል። በሰሜናዊ ኢትዮጵያ ክፍል የመኸር ሰብል በመሰብሰብ ላይ የሚገኙ አርሶ አደሮች ወቅቱን ያልጠበቀ ዝናብ ከመያመጣው ችግር እንዲጠነቀቁ የብሔራዊ ሜትሮሎጂ ኤጀንሲ አስጠነቀቀ። ኤጀንሲው ለዜና ምንጮች በሰጠው መግለጫ ምንም እንኳን በደቡብና በደቡብ ምስራቅ ቆላማ ያገሪቱ ክፍል በመደበኛ ሁኔታ ደረቅ ፀሐያማና ንፋሻማ የአየር ሁኔታ ቢጠበቅም በአማራ በኦሮሚያና በቤኒሻንጉል ጉሙዝ ምስራቃዊ ክፍል ወቅቱን ያልጠበቀ ዝናብ ስለሚጥል በደረሱና ባልተሰበሰቡ ሰብሎች ላይ ጉዳት እንዳያስከትል በጥንቃቄ እንዲወሰድ አሳስቧል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው። ኢንተርናሽናል ዲስፕሌስመንት ሞኒተሪንግ ሴንተር የተባለውና የተፈናቃዮችን ሁኔታ የሚከታተል ዓለም አቀፍ ድርጅት በኢትዮጵያ ሶማሊያ አካባቢ ያለውን የአርብቶ አደሮች ሁኔታ አስመልክቶ ያዘጋጀውን ሰፋ ያለ ዘገባ ጄኔቫ ላይ ይፋ ያደረገ መሆኑ ታውቋል። ተቋሙ የተረሳ ሰቆቃ በሚል ርዕስ ባዘጋጀው ዘገባ ባለፈው ዓመት ሐምሌ ወር በአካባቢው የሚገኙ ከ200 በላይ ተፈናቃዮችን በማነጋገር መረጃ መሰብሰቡ ግጭቶችን ግሮችን ለመቅረፍ ምን መደረግ እንዳለበት ተቆማል። በኢትዮጵያ ሶማሌ አካባቢ አርብቶ አደሮች ተፈናቅለው ለርዳታ ወደ መጠለያ ወደ የሚመጡት የድርቁ ሁኔታ እጅግ ከባድ ሆኖ መኖር በማይችሉበት ሁኔታ መሆኑን ለመረዳት መቻሉን ዘግቧል። የአርብቶ አደሩን ኑሮ አስቸጋሪ የሚያደርጉት ክስተቶች መካከል ድርቅ ዋናው ችግር መሆኑን ለመረዳት ተችሏል ብሏል። ከ2008 እስከ 2010 በነበረው ድርቅ በአካባቢው ከ56000 ቤተሰብ በላይ ከአካባቢያቸው ተፈናቅለው በመጠለያ የሚኖሩ ሲሆን ከጥር እስከ ሰኔ 2011 ባሉት ጊዜያት ደግሞ በድርቅ ከ36000 ቤተሰብ በላይ ተፈናቅለው መሆናቸውን ተቋሙ በዘገባው ላይ ገልጿል። በአሁኑ ወቅት በብሔር ግጭት ሳቢያ ከተፈናቀሉት ሌሎች በየካምፕ ቁጥራቸው ወደ ግማሽ ሚሊዮን የሚጠጋ የድርቅ ተፈናቃዮች የሚገኙ ሲሆን ከነዚህ ውስጥ ግማሽ የሚሆኑት ሴቶችና ሕፃናት መሆናቸው ተገልጿል። በብሔር ግጭት ሳቢያ ተፈናቀሉት ሲጨመሩ በቁጥሩ ወደ ሚሊዮን እንደሚያሻቅብም እንደሚደርስም ተዘግቧል። የሰብአዊ እርዳታ እየተደረገላቸው ያሉ ተፈናቃዮች ኑሯቸውን ለመለወጥ ዘላቂ መፍትሄ እንደሚያስፈልጋቸው ዘጋቢው ዘገባው ጠቁሟል። ቃለ ምልልስ የተደረገላቸው ብዙዎቹ በሰጡት መልስ መሰረት በድርቅ ምክንያት ከብቶቻቸውን ያጡ በመሆናቸው ወደ ነበሩበት ከመመለስ ይልቅ በሌሎች ቦታዎች ቢቋቋሙ የሚመርጡ መሆናቸውን ገልጿል። ያሉበት ሁኔታም የተረሳ ሰቆቃ ሆኖ በመገኘቱ የወደፊት ዕጣ ፈንታቸው ተስፋ እንዳስቆረጣቸውም ይናገራሉ። እስካሁን ድረስ የእርዳታ ሰጪ ድርጅቶች ያተኮሩት በሰብአዊ እርዳታ ላይ ብቻ እንጂ በዘላቂ መፍትሄ ላይ እንዳልሆነ ተገልጿል። ረቡዕ 31 ቀን በምዕራብ ጎንደር ውስጥ ባንድ ተሽከርካሪ ውስጥ ሲጓዙ የነበሩ ከሹፌሩ ጋር ወደ 7 የሚደርሱ ዜጎች በወያኔ ሰርግ ጉቦችና ራሱን የቅማንት ኮሚቴ ብሎ በሚጠራ ተጠልፈው መወሰዳቸው የተዘገበ ሲሆን እስከዛሬ ድረስ ያሉበት ሁኔታ ያልታወቀ በመሆኑ የአካባቢው ነዋሪዎች ተናግረዋል። ሐሙስ ከጫንድባ ወደ ጭድጋ በሞተር የሚሄዱ ሁለት የአማራ ተወላጆች እንደዚሁ ታፍነው የተወሰዱ መሆናቸው ታውቋል። ይህ ሁሉ ሲደረግ እስካሁን ድረስ የመከላከያ ሰራዊት ምንም እርምጃ ያልወሰደ በመሆኑ ከፍተኛ ቅሬታ ፈጥሯል። የፌዴራል የጸጥታ ኃይል ወንጀለኞች ታጥቀው ዜጎችን ሲያፍኑና ግድያ ሲያካሂዱ ምንም እርምጃ ለመወሰዱና በሌላ በኩል ሰላማዊ ሕዝብ በትጥቅ ራሱን እንዳይከላከል በማድረጉ ነዋሪዎች ከፍተኛ ቁጭትና ንዴት ውስጥ ገብተዋል ተብሏል። በመጨረሻም በሱዳን ነዋሪ በሆኑ በመቶ ሺህ የሚቆጠሩ ኢትዮጵያውያን ላይ ሰሞኑን የአፈሳ ዘመቻ እየተካሄደ መሆኑን ብዙዎች የታሰሩ መሆናቸውን ከስፍራው የሚደርሱ ዜናዎች ለማወቅ ተችሏል። የተያዙትን ሰዎች ለመልቀቅ 50 ሺህ ጂኔ እንዲሰጡ የሚጠየቁ ሲሆን ከተለቀቁም በኋላ ህልውናቸው አስተማማኝ አለመሆኑ ተገልጿል። ለስራ መታወቂያ ለማውጣት ቀደም ብሎ 100 የሱዳን ጂኒ ሲከፈል የነበረው በአሁኑ ወቅት ወደ 3700 ጂኒ በመድረሱ መታወቂያውን ለማውጣት ብዙዎቹ ከአቅም በላይ ሆኖባቸዋል። በዚያ የሚገኘው ኤምባሲ ችግሩን ለመፍታት እየተነጋገርኩ ነው ቢልም እስካሁንም መፍትሄ ያልተገኘ መሆኑ ታውቋል። ውድ የፍኖተ ዲሞክራሲ ሬዲዮ አድማጮች ለዛሬ ያዘጋጀናቸው ዜናዎች እነዚህ ነበሩ። ከሌሎች መናገሮች ጋር አብራችሁን ቆዩ በተተምና እንገብዛለን። Thank you.
የአርብ ታህሳስ 3 ቀን 2012 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ለሚመለከታቸው ሁሉ አገርን መክዳት ወንጀልም ኃጢአትም ነው። ከሳምንት ወደ ሳምንት የምናያቸው ክስተቶች ዜጎች ኃላፊነታቸውን የረሱ ቢያስመስል ሊፈረድብን አይገባም። የፈረንጆቹ ስሺ ሹሙ ወላጃቸውና አገልጋያቸው ነውና ግን ህሊና ያለው ዜጋ ስንቱን ንጹህ ህዝብ ያስገደለውን ቄሮና ባለመንጫውን ያሰማራውን በጨካኝ መንገድ ጋር የሰጠውን እንዴትስ ሲያጨበጭበለት ይታያል? በግድ ሰልፉቱን የምናቀው ሲሆን ቤተክርስቲያን አቃጣዩን በኦስሎ ተገኝቶ በጭብጨባ መቀበልስ ምን ሊባል ነው? የአቡነ ጴጥሮስና የአቡነ ሚካኤል ወኔና ቀናኢነት ድራሹም ላንዴም ለሁሌም ጠፋ ማለት ይቻላል? ጎንደር ኢሳይያስ መጥቶ ሲጨበጨብለት አዲስ አበባ ድርሶም ጀግና ሲባል አይተን እንዳልታዘብን ሁሉ ዛሬ ደግሞ ይህ ተጋልጦ የነበረን አጭበርባሪ ሹም አገር እያስጠፋ እምወደት ኢትዮጵያ ብሎ የሚሸነግለን ኦስሎ ድረስ ሄደው ጸረ ህዝቡን ያወደሱ የዘፈኑለት በሞላ ዛሬም ህሊናቸው ላይ እያንኮራፉ ነው ያሰኛል። አንድም መስጊድ ያፈረሰ አንድም ቤተክርስቲያን ያቃጠለ ወንጀለኛና ኃጢአተኛ ብሎ ሊወገዝ ይገባዋል እንጂ እሰየው ተብሎ አይወደስም። አንድም ሰው የገደለ ቢሆን በተለይም ንጹህ ህዝብን በማንነቱ ብቻ የጨፈጨፈ በህዝብ ፍጅትና በዘር ማጥላት ይወነጀላል እንጂ አይጨበጨብለትም። ቅዱስ መጽሐፍት ዘረኝነት እርኩስነት መሆኑን ገልጠዋል። ዘረኛም መደገፍ ማለት አይንን ከፍቶ ኃጢአት መስራት ነውም ተብሏል። ጠባብ ብሔረተኝነት የመንጋና ወሮበላዎች መደበቂያ መሆኑም ከተጋለጠ ጊዜ አልፏል። ደግነቱ ብዙሃኑ የኢትዮጵያ ህዝብ በወስላቶችና ማፈሪያ አድርባዎች ጫጫታ የተወናበደ አይደለም። ሹሙ ለዝብ ዘረኛ ሰይጣን መሆኑን ነቅቶበታል። ተገደውና በታከለው ማና መስተል ዘረኞች ቀስቀሳ ተዳክመው ሹሙን ሊያወድሱ የተነሱት በታሪክ ፊት አሳፋሪ ምዕራፍ ጽፈው የሚያልፉ ናቸው። ዘረኛው መለስ ዜናዊን ደረጥለው እንዳለቀሱለት ሁሉ ማለት ነው። ወያኔ በአደባባይ ኢየሱስና ባንዋር መስጊድ ግድያ ሲያካሄድ ማናጨበጨበለት? በተለይስ አቀኛ ሼኮችና ካህናት ውዳሴ አንበለበሉለት? ካህናት ለእምነታቸው ለሚከተላቸው አማኝ ሁሉ ሲሉ እምነታቸውን ቤተክርስቲያናቸውን አስከብረው አረመኔዎችን በማውገዝ የመጀመሪያ መሆን ሲገባቸው በአውሮፓና አሜሪካ ቤተክርስቲያን ተዋህዶ ላይ ክፉ ዘመቻው ይቆም ብለው ቤተክርስቲያኖች ሁሉ የተቃውሞ ሰልፍ ካካሄዱ በኋላ እንዴት እምነት አጥፊውን ጸረ ተዋህዶ ግለሰብ ለማወደስ በኖርዌይ ብርድ ሲኮለኮሉ ማየት እንገደዳለን? ወያኔ የሃይማኖት ተቋሞችን ለማፍረስና በዚህም የህዝብ ማንነት መግለጫ ለማስወገድ ሲጥር አመታት ያለፉት ሲሆን በዚህ ሻጥሩ የተባበሩት ከሹሙ ጋር ሆነው ሲኖዶሶቹን እናዋህድ ብለው ሴራቸውን በስራ ሊያውሉ ሲሉም በጊዜው ይህ ሂደት ተንኮላዘል ጸረ ተዋህዶ መሆኑን ብንጠቅስም የለመደባቸው አውቆ ጭፍኖች ሳያፍሩ አውግዘውናል። ጳጳሳቱም ለሴራው ሰለባ በመሆን ወደ አዲስ አበባ ተመልሰው ህጋዊውን ሲኖዶስ አፍርሰውላቸዋል። አቡነ መርቆሪዮስ ያልጋ ቁራኛ ሲሆኑ ከወያኔ ጋርና ከአሜሪካ ሲአይኤ በኢፒዲኤፍ ሽፋን የሰሩት አቡነ ማቲያስ የበላይነቱን እንደሚይዙ ለመረዳት ከባድ አልነበረም። ቀጣይ የሆነው ቤተ ክህነት የሚጠበቅባትን ሚና ሊጫወት ሊያሟላ ለመቻሏና ቤተ ክርስቲያን መጠቃቷ ነው። ይህ ሀቅ ሆኖ ሳለ በአንጻሩ የቄሮን ጸረ ተዋህዶ ጥቃት ከመቋቋም አንጻር ቤተ ክህነት ይበልጥ ንቃትና ዝግጁነት ማሳየትና በሙስሊሞችም ሼኮችም መደገፍ ትንሽ ተስፋ ሰጪ ሆኖ መከሰቱ አበረታታች መሆኑ አይካድም። ሆኖም የአቡነ ጴጥሮስንና የአቡነ ሚካኤልን ሚና ለመድገም አልተቻለንም። እኛም የሃይማኖት ተቋሞች የህዝብ ፍትሃዊ ትግል አጋር ሆነው ሲገኙ ለማየት ገና አልታደልንም። የኃጢአተኞች መጨረሻ መቅሰፍት ወይም በህዝባዊ አመፅ ጨንገር መገረፍ ነውና ህዝብ የስቃይን ባስ ያፈስ፣ ካህናትም ሼኮችም ዝምታ አይጠበቅባቸውም፣ ጨቋኙን አረመኔውን ማውገዝ እንጂ። የሹሞቹ ውዳሴ ከንቱ በእሪያ አፍንጫ እንደገባ የወርቅ ቀለበት ነው። ከአፍ የሚወጣ የራስ ምስጋና ሳይሆን የህዝብ ፍርድና ግምገማ ነው ዋናው። ፈረንጅና ባህዳን ሳይሆኑ ተገዢዎችን ማንነት የሚያውቅ ነፍሳቸው መጽዳቱና መጨማለቁን የሚያውቅ ህዝብ ራሱ ብቻ ነው ገዢ ሊሰይሙልን ሙሴ ሊሉልን መፍቀድ አንችልም። ነጋጠባ በሐሰት አዙሪት ከተውን ስንባዝን አገራችንን ካጣን ደግሞ ተጠያቂው እኛው ራሳችን ነን። የሀገር ምሁራን ያለባቸውን ግዳጅ ስናስረዳ ስናሳስብ ብንቆይም አሁንም አገርን የካዱ ምሁራን በርከት ብለው አሉ። ማን ማለት አያሻም፣ ህዝብ በብዛት አውቋቸዋልና። መንጋውን ዘረኛውን በመታገል ፈንታ ለሰው በላዎቹ ሽፋን እየሰጡ ያሉት ሁሉ የኢትዮጵያ ጠላቶች ናቸው። አወቁትም አላወቁትም፣ ፈለጉትም ሆነ ሌላ፣ በተገደለው የወገኑ አስከሬን ላይ ከገዳዩ ጋር ቆሞ ዳንኪራ የሚረግጥ የሰው ፍጥር ሊባል የሚገባው አይደለም። ሰብእናውን ለከርሱ አሳልፎ የሰጠ ነውና እውነትን የበደሉና ኪዳናቸውን ያረከሱ ሁሉ መጨረሻቸው አያምርም። ለሀገር ለጋ ህይወታቸውን የሰጡትን ጀግኖች ሲያራክሱም ውርደት ለራሳቸው ነው። ለደርግም ለመለስም አሁን ደግሞ ለወያኔ አምታች ምንጣፍ የሆኑ ይብዳኝላቸው፣ ነገ ጎህ ሲቀድ የህዝብ የፍትህ ጥያቄ ሰለባ ይሆናሉና ማለትም እንችላለን። ለነሱም ያለን ማሳሰቢያ ሰልፋችሁን አስተካክላችሁ ተገኙ፣ የህዝብ አለኝታ ለመሆን ጣሩ፣ ንስሐ ገብታችሁ የህዝብን ጎራ ተቀላቀሉ፣ ለዘረኝነትም ሰለባ ሆናችሁ እንደ መጋዣ እንዳትጫኑ ተጠንቀቁ የሚል ነው። ለእናትና እህቶች ደግሞ አለሴቶች ተሳትፎ ሀገር አድን ትግላችን ፈቅ የሚል ባለመሆኑ ከትግሉ ተደባለቁ የሚል ጥሪ አለን። በድን ባለበት ጥምፕ አንሳዎቹ ይሰባሰባሉ ነውና ካለው ጸረ ህዝብ ጎን የሚያንዣብቡት እንደ ስርዓቱ የቆሸሹት ናቸው። ቄሮ፣ ዘረኛ፣ ባለጌ መንጋዎች። ንጹህ ሰው፣ ህሊና ያለው ሰው፣ ማንኛውም ሐቀኛ ኢትዮጵያዊ ከነሱ ጋር አይከንፍም፣ ይርቃቸዋል እንጂ። ነፍሰ ገዳይን አወዳሽ ከወንጀለኛው እኩል የከረፋ ነው። እነገሌ የሚፈረጁት በዚህ መልክ ብቻ ነው። አሟሟቴን አሳምረው የሚለው ህዝባችን ከዘረኛ መንጋ ተደባልቆ ዘለዓለማዊ ሞትን ከቶም አይመኝም። ከየመጣው ስርዓት ለመውደቅ ምናልባትም ጥቅምና ትርፍ ያስገኝ ይሆናል። ይህ ግን የተራቡና የሚሰቃዩ ሕፃናትን ደም እንደ መጠጣት ነው። አገርንም ዘርፎ ለመክፈር መጣር የሆዳሞች ኃጢአት ነው። ለፍርድ ያስቀርባል። መቃብርን ከዲያብሎሶች ጎንም ያደርጋል። የዘንድሮዎቹም ከወያኔ ባልተናነሰ ዝርፊያና ሙስና መለያቸው መሆኑ ይታወቃል። ተረኞች ነን ብለው ጥርሳቸውን ስለው ሕዝብን ሊቦጭቁ አሰብስፈዋል። ህሊና ቢሶችም አገር አጥፊዎችን ወገን ጨፍጫፊዎችን ሲደግፉና ሲያወድሱ ራሳቸውን ለህዝብ መጪ ፍርድ አቅርበዋል። ቂም በቀል ባይቀጥል ብለን ስንመኝ ይህንንም ከቶም ለቅንጣት ማስወገድ እንዳንችል እያደረጉን ናቸው። ከወያኔ ባልተናነሰ የእነዚህ አውሬነትና ዋልጌነት ደግሞ በመሃይምነትና ስግብግብነት የታጀበና የከፋ መሆኑ ነው። ኬኛ ኬኛ ይገልጣቸዋል። አዛውንት ላይ የፈሪ ዘመቻቸው ማንነታቸውን አዝግጦ ያጋልጥባቸዋል። ያለው ዘረኛ አገዛዝ ማለትም በሽሞቹ የሚመራው ጸረ ህዝብ፣ ጸረ ኢትዮጵያ በመሆኑም የሚታረም ሳይሆን እንደ እንክርዳድ ተነቅሎ የሚጣል ነው። ይህን አገዛዝ የምትደግፉ የጦር ኃይሎች አባላትም ለጨቋኝ ማደሩን ትታችሁ በህዝብ ጎን እንድትቆሙ እንጠራችኋለን። የያፓ አባላትና ደጋፊዎች ሁሉ፣ አገሮልጋዶች ሁሉ አገራችን ዛሬ መስዋዕትነትን እየጠየቀችናትና ግዳጃችንን ተወጥተናል ሳንታከት ዛሬም ለመስዋዕትነት ዝግጁ ሆነን ለሀገር መታደግ እንዳለብን ማሳሰቡንም እንፈልጋለን። ከካዲዮሽ ጎራ መገኘት ለምዳችን አይደለምና ኢትዮጵያን አስቀድመንና አገር ወዳዱን አስተባስበን ታሪክ የመሰከረውን ጀግንነት ዳግም ማስመዝገቡ ግዴታ ይሆናል። ባጭሩ ተማሪው፣ አስተማሪው፣ ሴት ወንዱ፣ ሰርቶ አደሩ፣ አርሶ አደሩ፣ የቢሮ ሰራተኛው፣ ባጃጅ አውቶቡስ ነጂው፣ ካህኑ፣ ሼኩ፣ ሁሉም አገር ወዳድ ዜጋ የኢትዮጵያን ጠራቶች በጋራ ታክሎ አገራችንን ከጥፋት እንዲያድን ጥሪ እናስተላልፋለን። ዘበኞችን በትግል እናሸንፋቸው። አገራችን ትግሉ ይፋፋም። ድል ለኢትዮጵያ ህዝብ።
በሌላው ትከሻ ለመኖር አልጋ ትራይ ከስራ ልቆፍር ሸከም ገበሬም ሆነ ወጣት አገልግል አጥላ ግመንገን ሮ የላሻሽ መጂለ ትርፍ ፈለቆ ፈርቆኝ ማኖራ በላቤ ዋጋነው የምከራከረ የልፋ ከሮጋ በትክ ላገኝ የሰው አልፈልግ የማይረብብኝ አንድም ሳንቲም ቢሆን እቆጣጠራለሁ ለማን ይደላውን ከተው አታለሁ መቼ ልብ ፈለኩ ከርቆኝ ማኖረ ከላሜ ዋጋ ነው የምከራከረ
Thank you.
ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
አድማጮቻችን የደብዳቤዎች አምድ ዝግጅታችንን የምንጀምረው ጽጌ ጌትነት ከኦስሎ ኖርዌይ በላኩልን ደብዳቤ ይሆናል። ሰላም ፍኖተዎች፣ አሁንም ጊዜ አለ የሽግግርን ሂደት ጀምሮ ሰላምና ዲሞክራሲን ማስፈን ይቻላል ከሚሉት አንዱ ነበርኩ። አሁን ግን ጊዜው አልፏል፣ ያለው አማራጭ አገዛዙን በሁለገብ ትግል ማስወገድ ነው የሚል ሆኗል። እንደያባ ስለ ሽግግር ሂደትና መንግስት የጻፈ ያስረዳ ብቻ ሳይሆን የጠየቀም ማንም አልነበረም። ሆኖም ደርግ የካቲትን አብዮት ካፈነና ከጊዜያዊ ህዝባዊ መንግስት ጥያቄን ካስፈነጠረ በኋላ በኢትዮጵያ ምንም የሽግግር ሂደት አልታየም፣ አልሆነም፣ አልነበረም፣ ዛሬም የለም። አብይና ጓደኞቹ አጋሮቹ ደግሞ የሽግግር ሂደት ጠር ናቸው። ሽግግር ብለው የያባን ጥያቄ ደገፍን ያሉት እነ ኦነግ ሳይቀሩ ክደው ከአብይ ጋር በመቆም ዘረኝነትን አምባገነንነትን መርጠዋል። ባንዳዎችና አንጃግራንጃዎችም ተከትለዋቸው አብይን አሞካሽና ደጋፊ መሆናቸውን ህዝብ ሁሉ ታዝቧል። የአብይ ተችና ኢትዮጵያ ባዮቹ እነ ዶክተር ፍቅሬ ቶሎሳና ታዬ ቦጋለ ሳይቀሩ ይህን መሰሪ አዳናቂና ደጋፊ ሆነው አሳፍረውናል። ስንቶቹ ኦስሎ ድረስ ሄደው እሰየው አብይ ሲሉም ተደምጠዋል፣ ዘፍነዋል፣ ማፈሪያም ሆነዋል። ሰውየውም በከንቱ ዳሴ ራሱን ይበልጥ ስቶ የናቴ ትንግርት ሊሰምር ነው ለነፍስ ነው ብሎ ቀና መከረን የማያዳምጥ መሆኑን የተሰጡት አማካሪዎች ሳይቀሩ ጉድያሉ ነው። እነ ካሳ ከበደ ራቅ ማለታቸው እነ ሻለቃ ዳዊት አውጋጆቹ መሆናቸው ይህን አመልካች ነው። ይህ ህገወጥ ዘረኛ አገዛዝስ ካለ ድረስ እርቅና ሰላም መቼም በአገራችን እውን አይሆኑም። ደምድም ያለው ለቆራጡ አገራድን ትግል በጋራ እንነሳ እያ አያታሉን አያወናብዱን ሲሉ ጽጌ ጌትነት ከኦስሎ ኖርዌይ ደብዳቤያቸውን አጠናቀዋል። ሰላም ፍኖቶች፣ የናንተን ብቸኛ የሀገር ወገንተኝነት በሐቅ የተመረኮዘ ትንተና ከታተላለሁ። የምትሉት ነገር ሁሉ እንደ ነብይ ያስቆጥራችኋል፣ ይህ ደግሞ ከልምድ እንጂ ከሰማይ አይወርድም፣ በርቱልን በማለት እጀምራለሁ። በኦስሎ ሹሙን ለመደገፍ የገቡት ቀሳውስት፣ ዲያቆናት፣ ጳጳሳት መጀመሪያ ሊሸነቆጡ ይገባል የሚል አመለካከት አለኝ። ውስጥ የገቡ አደግዳጊዎች፣ የወገን ጣር የማይሰማቸው ማፈሪያ አሽቃባጮችና ሆዳሞች እንኳን ጨፈጨፍክልን፣ እንኳን ቤተክርስቲያን አቃጠልክልን፣ ምዕመናንን አስገደልክልን፣ ሕዝብ አፈናቀልክልን፣ ሰው ዘቅዝቀህ አሰቀልክልን፣ በሜንጫ አሳረድክልን እልል ማለት ምን ይሉታል? ለዚያውም እንባ እያቀረሩ ማጨብጨብ። አገረ ኢትዮጵያ እንደ አቡነ ጴጥሮስ ያሉ ለአገራቸውና ለሃይማኖታቸው ውልፊት ሳይሉ መስዋዕትነት እንዳልከፈሉ ሁሉ እንዲህ አይነቶቹ ማፈሪያዎች የተፈጠሩበት አሳዛኝ ጊዜ ላይ መድረሳችን ያሳፍራል። እንዴት ሰው ላመነበት አይቆምም? እያስታረቀ በጎን የሚያርድ አፈ ቅዱስ ግብረ እርኩስ ኮሎኔልን ደግፉ አሊያ ውጉስ ከማሪዮስ ብሎ ድጋፍ እንዲሰጥ ምዕመናኑን ማስገደድ እኮ ወንጀል ነው። ለወደቁትስ ምዕመናን ማን ሊጮህ ነበር የተፈለገው? ለሃይማኖት አክብሮት ያላቸው ሁሉ እያስፈራሩ ሳይወዱ የወገናቸውን ጣር እያሰሙ እንዲያጨበጭቡ አስገድደዋቸዋል። ሌላው የማይገርም ግን ተገለባባጭ ሰብእና ያላቸው ትላንትና ሌላ ዛሬ ሌላ የሚናገሩ አቋም የሌላቸው ወገበቢስ ባንዳ አሽቃባጮችን በየወቅቱ መታዘብ አስችሎናል። ነገም ይደግሙታልና አይደንቀንም። ቀና ሲታጣ ይመለመላል ጎባጣ ተብሏል። እንዲህ አይነት ግራውን ሲሉት ቀኙን እየጨፈረ ድገመኝ ለሚል ፍጡር ያዝኑለታል እንጂ አያዝኑበትም። ኢትዮጵያ ውስጥ እየሆነ ያለው ሁሉንም ይጣራል። እናም ለዚህ ሰው ሆነ ለአገዛዙ የሚሰጠው የኖቤል ሽልማት የዘር ማጽዳት ተግባርን የሚገፋ በመሆኑ ይህ ሰው በዓለም አቀፍ ፍርድ ቤት መቅረብ ያለበት ወንጀለኛ እንጂ ሽልማቱ አይገባውም እላለው። ብርታቱን ይስጠን ሲሉ ህብስቱ የቢዮ ከኦስሎ ደብዳቤያቸውን አጠናቀዋል። Thank you.
ድምጽ ኢሃፓ የሳተላይት የራዲዮ ስርጭት የደብዳቤዎች አምድ ዝግጅት። በዚህ ደብዳቤ ኢሃፓ ለምን ኢሃፓ ሆነ በሚለው ግዙፍ ሐሳብ ላይ ያቀመን እሰነዝራለሁ። አልማጮች ልብ እንዲሉ የሚያስፈልገው ስያሜው ለምን ኢሃፓ ተባለ ሳይሆን ለምን ሆነ በሚለው ላይ እንዲያሸን እየፈሉ ወዲያው ታይተው እንደጠዋት ጤዛ እየረገፉ ነው። አንዳንዶች የማይታወቁ መስሏቸው ጭራሽ ኢሃፓ አባል ያልነበሩ እንደውም አባላቱን እያሳደዱ ይገሉ ያስሩና ያሰቃዩ ነበሩ የኢሃፓ መስራች የኢሃፓ ነባር አባል እንደነበሩ ያሰጣቃ ሲቀዱ ያየን ነው። ኢሃፓን ከኢትዮጵያ ሰፊ ህዝብ ፍላጎትና ምኞት ውጪ እንዲሆን መማሰን ያወርዳል ውሏሩም ያሳብዳል። ኢሃፓ ስጋ ደምና ነባቤ ነፍስ ያለው ፍጡር ነው። ይህ አፈጣጠሩን ለማዛባት ከከቡ የነጻነት ጥያቄዎች ናቸው። ከዚህ ውጪ ኢሃፓን ማየት ፈሪሳዊነት፣ ኢሃፓ ያልነውን ለማድረግ መጣር ወንጀልም ነው። ኢሃፓ በፋሽስቱ ደርግ ለቋሚ ተጠሪነት አልተሞዳሞደም፣ በፋሽስቱ ዘረኛ ለጫሹምነት አልተጎነበሰም። ኢሃፓ የኢትዮጵያ አንድነትን ሉዓላዊነትንና ክብርን ከደፈረና ከሚያስደፍር ሀገርን ከሚገነጥልና ከሚያስገነጥል ከውስጥም ይሁን ከውጭ ቡድን ወይም ኃይል ጋር አልዶለተም። እውነቱን እንናገራለን። የኢትዮጵያ ጠላት ኢትዮጵያን በክፉ የሚያያት ለኢትዮጵያ ክፉ የሚመኝላት ሁሉ የኢሃፓ ጠላት ነው። ይህ ሊሰመርበት የሚገባ ነው ላሉ ኢሃፓ ሀ ብሎ ለትግል ሲነሳ ፈላጭ ቆራጩን ንጉሳዊ አገዛዝ በማስወገድ ህዝባዊ ስርዓትን ለማስፈን ነበር። ገበሬው የመሬቱና የምርቱ ባለቤት እንዲሆን፣ ሰራተኛው ነጻነቱ ተከብሮ ለውቀቱ እና ለጉልበቱ ፍትሃዊ ክፍያ እንዲያገኝ፣ የሰብአዊና የዲሞክራሲያዊ መብቶች ያለ አንዳች ገደብ በስራ እንዲተረጎሙ፣ የሴቶች እኩልነት በተግባር እንዲረጋገጥ፣ የእምነትና የነጻነት እኩልነት በስራ እንዲተረጎም፣ ትምህርትና ጤና በስፋት እንዲሰራጩ እንዲሁም ጥራታቸው እንዲጠበቅ ወዘተ የሚሉትን የህዝብ ጥያቄዎች አንግቦ ነበር የታገለው። እስከዛሬም ትግሉን እየቀጠለ ነው። በየቀኑ በፍኖተ የሚቀርቡ የየዕለቱ ሐተታዎች እነዚህን የህዝብ ጥያቄዎች ሲያንጸባርቁ እያስተዋልኩ ነው። የኢሃፓ ዘረኝነት፣ ትምክተኝነት፣ ጠባብነት ወዘተ የሀገርና የህዝብ ጠንቆች ናቸውና ይወገዱ፣ ይደምሰሱ ይላል። ወያኔ ሀገርንና ህዝብን ከፋፍሎ ለመግዛት እንዲሁም የሀገር ህልውናን ለማናጋት ስም ያስቀመጠው ኢሃፓ ህገ ወያኔ እንጂ የኢትዮጵያ ህገ መንግስት አይደለም ይለዋል። ለመሆኑ የኢሃፓ አባላት እነማን ነበሩ? አሁንስ እነማን ናቸው ብሎ መጠየቅና ከምላሹ ኢሃፓን ማየት ያስችለናል እላለሁ። ያኔ ነበርንና ኢሃፓዎች የነበሩትን በአጋጣሚዎች ተዋውቀናልና መናገር እንችላለን። ኢሃፓን ለመወንጀል የለብለብ አንባሪዎች፣ የሞቅ ሞቅ ታጋዮች ኢሃፓን በኮሚኒስትነት ይከሱና የኢሃፓ አባላትን ሃይማኖት እንደሌላቸው ሲናገሩ ይሰማል። ፍጹም ውሸት ነው። በእርግጥ የፍልስፍና መጽሐፍትንና የመደብ ትግልን አበጥሮ መረዳት አንዱ የአባልነት መዘጋጃነት ነበር። ይህ ደግሞ በስፋትና በጥልቀት በማስተዋል መረዳት ያስችላል። በርካታ ካህናት፣ ዲያቆናት፣ ሼኮች፣ መነኮሳት፣ የአካል ጉዳተኞች፣ አይነ ስውራን፣ ነጋዴዎች፣ የጉልት ነጋዴዎች፣ ወታደሮች፣ ፖሊሶች፣ መርማሪ ፖሊሶችን ጨምሮ ዳኞች፣ ጠበቆች፣ የባንክና የኢንሹራንስ ሰራተኞች፣ ላባደሮች፣ በሁሉም ደረጃ የሚገኙ መምህራንና ተማሪዎች፣ በእድሜ ደረጃ ወጣቶችና አዛውንቶች፣ በአካባቢ ደረጃ በሁሉም የኢትዮጵያ ምድር የኢሃፓ አባላትና ደጋፊዎች ነበሩ፣ ዛሬም አሉ። ኢሃፓ የህዝብ ፍቅር በማረፉ መገነጢሳዊ ወይም ማግኔታዊ ኃይል እንዳለው ሲነገር ሰማለሁ። እውነት ነው። ይህ ህዝብን የመሳብ ኃይል የመነጨው ከሌላ ከምንም ሳይሆን ኢሃፓ ለኢትዮጵያና ለህዝብ ካለው እውነተኛ ፍቅር የተነሳ ነው። ኢሃፓ ከያኔ እስካሁን ክፉን ክፋቱን በመዘክረክ የሀገርና የህዝብ ጠላትን ካላንዳች መሸፋፈን እያጋለጠ ጸረ ህዝብ ድርጊቶችን በመኮነኑና በህዝብ ላይ የሚያደርሰው ስቃይና መከራ ደም አፍስሶ አጥንቱን ከስክሶ መስዋዕትነትን በመቀበሉ የማይናወጽ የህዝብን ፍቅር ተቀናጅቷል። እስከዛሬ ከኢሃፓ ቃልና ጽሁፍ ሐሰት አለመገኘቱና የህዝብን በሶት ያስተጋባ ለህዝብ የገባውን ቃል ኪዳን አክብሮ ቃሉን ጠብቆ ዛሬም ከገንጣዮች ከዘረኞች ከከፋፋዮች ካድርባዮች ካንጃዎች ከባንዳዎች ከዘራፊዎች ከመዝባሪዎችና ከጽንፈኞች ጋር ጉርባ ለጉርባ ተያይዞ ትግሉን ቀጥሏል። ኢህአፓ ዘረኛውን ስርዓት በስሙ ጸረ ዲሞክራሲና ጸረ አንድነት እያለ ጠራው። ኢህአፓ በጨረባ ምርጫ ስልጣን ላይ ቁጭ ያሉትን ሁሉ አምባገነኖች አሸጋጋሪ በሉኝ ያለውንም ኮሎኔል ዘረኛና ጸረ ዲሞክራሲ መሆኑን አንስቶ አወገዘው እንጂ እንደ ካሃዲ አንጃዎች የህዝቡን ድምፅ እረግጠው ጠቅላይ ሚኒስትርን አገኘን እንዳሉት አልወሻከተም። መዋሸት መዘላበት ደግሞ የኢህአፓ ባህሪ አይደለምና በዚህ በከበረ እድሜው አንዴም እንኳ ከህዝብ ፍላጎትና ጥቅም ዘንበል ያለበት ጊዜ አይገኝም። ኢህአፓ እንደ ኖርዌይ የመሰሉ ሀገራት ያኔ በተራቡ በትግራይ ህዝብ ስም ሀገርን ለመገንጠል የቆመውን ወያኔን በገንዘብ በመድኃኒትና በተለያዩ ቁሳቁሶች ሲደግፉ፣ አሁን ደግሞ ጦርነትን ደም መፍሰስን መፈናቀልን አጣጥለው ሰላም ሲሉትና ኮሎኔሉን ሲሸልሙት የኢትዮጵያ ሰላም እንዲሁም የአሜሪካና የሸሪኮቿ ሰላም ለየቀን መሆናቸውን በሚገባ ቋንቋ ማጋለጡ ለኢህአፓነቱ ዋቢ ነው እላለሁ። ያራ የተባለው የኖርዌይ የማዳበሪያ ኩባንያ ለገበያው ሰፊ በር ለማስከፈት አረመኔው መለስን ሲሸልመውም ኢህአፓ ድርጊቱን ማውገዙ የሚታወስ ነው። ማንም ተነስቶ ኢህአፓ ነኝ ብሎ ያዙኝ ልቀቁኝ ቢል ኢህአፓ መሆን አይቻለው። ኢህአፓ ድምፅ አለው፣ ድምፁ የኢትዮጵያ ድምፅ። ኢህአፓ ቃል አለው፣ ቃሉ እውነት፣ የህዝብን እውነት ማስተጋባትና መታገል ነው። ኢህአፓ በስሙ ከሚነግዱ ጽንፈኞች ከገንጣዮች ከዘረኞች ጫማ ስር ከተደፉ ካሃዲ አንጃዎች ጋር እንዳትሰለፉ ተጠንቀቁ የሚል ምክሬን መለገስ ወዳለሁ። ኢትዮጵያ በአንድነቷ ጸንታ ትኖራለች። ድል የኢትዮጵያ ህዝብ ነው። ኢህአፓ ያቸንፋን ሲሉ ታዬ ቶላ ከጎላ ሚካኤል አዲስ አበባ ደብዳቤያቸውን አድርሰው
ተከታዩን ደብዳቤ ላኩልን አድነው በኃይሉ ከናይሮቢ ኬንያ ናቸው። ለፍኖተ ዲሞክራሲ ሬዲዮ ገና ትላንት ልበልና የጃዋር መንጋ ስንቱን ህዝብ ጨርሶ ዛሬ እንዴት ተረሱ? 80 ተገደሉ የሚለው የዘረኞቹ ቁጥር ነው እንጂ ከ150 በላይ ታርዷል፣ ተቀጥቅጦ ተገሏል። ለዚህ ተጠያቂው አብይ እንዴት ጀግና ተብሎ ተጨብጭቦ ይቀበሉታል? ይህ መቼም በጣም የሚያሳዝንና ቅራኔያችንን በሰላም እንዳንፈታ ልባችንን የሚያስጨክን ነው። የሰው ነፍስ ዋጋ ቢስ ነው እስካልተባለ ድረስ የአማራና የጋሞ የጌዲዮ የሱርሚ የወላይታ ደም ከንቱ ነው ይፍሰስ እስካልተባለ ድረስ ከ1500 በላይ ሰው አመት ባልሞላ ጊዜ ተጨፍጭፎ ከ3 ሚሊዮን በላይ በኃይል ተፈናቅሎ እንዴት ለዚህ ወንጀል መከሰስ መጠየቅ ያለበትን ግለሰብ ደግፈው ሊቆሙ እንደሚችሉ ጭራሽ አልገባህ ብሎኛል። ሰማዕትንም መርሳት፣ በየጉድጓዱ ተወርውረው ስቃይ የሚቀበሉትን መርሳት፣ እስረኞች ይፈቱን ዋና መፈክር አለማድረግ በህሊናም በሀገርም የሚያስጠይቅ ጥፋት መሆኑ እንዴት እንረሳለን? ሁሉም የፖለቲካ እስረኞች ይፈቱ፣ ዘረኛው አገዛዝ ይወገድ ሲሉ አድነው በኃይሉ ከናይሮቢ ኬንያ ደብዳቤያቸውን አጠናቀዋል። ለፍኖተ ዴሞክራሲ የደብዳቤዎች አምድ አዘጋጆች እንዲሁም የፕሮግራሙ ተከታታዮች ሰላምታዬ ይቅደም። የሚደርሷችሁ ደብዳቤዎች እንደመጡ ማንበባችሁን ወድጄዋለሁ። ለሚመጣው ጥያቄ አላፊ ጻፊዎቹ መሆናቸው ግልጽ ቢሆንም ውሸትን ወይም ጥላቻን ግን አለማስተናገዳችሁ የሚደገፍ ነው። ወያኔና መሰሎቹ የራሳቸው ሬዲዮኖች አሏቸው። በአማርኛ የሚያስተላልፈው የእንግሊዙ ቢቢሲ ለምሳሌ ወያኔ የሰጠውን አንባቢዎችና ጋዜጠኛ ተብዬዎችን የመለመለ ነው። የአሜሪካ ድምጽ ሬዲዮ የአሜሪካ ፕሮፓጋንዳ መሳሪያ በመሆን አገርን ሲጎዳ ዘረኝነትን ሲያራግብ የቆየ መሆኑን ዜጎች ያውቃሉ። የጀርመን ድምጽ ሬዲዮም የጀርመንን አፍቅሮ ወያኔ ልፈፋ ሲያሰማን ቆይቷል። የአውስትራሊያ ሬዲዮ አማርኛ ስርጭት ደግሞ በደርግ ካድሬና ወንጀለኛ ጸረ አማራ በሆነ ግለሰብ ቁጥጥር ስር ያለ ነው። ሁሉም በጸረ ኢትዮጵያ ተመረጥ ላይ ያሉ ሲሆኑ በየጊዜው በያፓ ላይ ጸያፍ ዘመቻቸውን አስተራጭተዋል። ፍኖተ ባይኖር ኖሮ ድርጅቱ በቆሙ ሊቀብሩ በተሳካላቸው ነበር። ስለዚህ ለፍኖተ ሚና ትልቅ አድናቆት አለኝና ሁሉም ያቅሙን እንዲረዳ ዘወትር ዘመቻ ሊደረግ ይገባል እላለሁ። ያለን አንድ ያፓ ብቻ ነው። ድርጅቱም ለማንም ጸረ ህዝብ አገዛዝ አልተንበረከከም። ይህን ማለት የሚችሉ ቡድኖች የሉም። ሁሉም ተጨበላልቀዋል አይተናል። በርቱ ፍኖቶች ሲሉ አብደላ ሁሴን ስደተኛ ከሚሰቃይባት ሱዳን ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ፕሮግራም አዘጋጆችና የፕሮግራሙ አድማጮች በሙሉ የከበረ ሰላምታዬን አቀርብላችኋለሁ። በጥቅምት 18 2011 ዓመተ ምህረት በደሴ፣ በደብረ ብርሃን፣ በባህር ዳር፣ በጎንደርና ሌሎችም አካባቢዎች የህዝብ ተቃውሞ ተካሂዷል። ታሪካዊ ቅርሶቻችን ትኩረት ይሰጣቸው፣ የማንነት ጥያቄዎች አስቸኳይ ምላሽ ይሰጣቸው የሚሉ ህዝባዊ ተቃውሞዎች ተካሂዷል። ዛሬ በሁሉም የኢትዮጵያ አካባቢዎች የተነሱና እየተደረጉ ያሉ ተቃውሞዎች የዲሞክራሲ፣ የፍትህ፣ የእኩልነትና የማንነት ጥያቄዎች ናቸው። የ27 አመታት መራራ የወያኔ ጭቆና የወለደው ተቃውሞ ነው። የወያኔ ከፋፋይነትና ዘረኝነት የፈጠረው የነጻነት ፍልሚያ ነው። የ27 አመት የወያኔ ጸረ ኢትዮጵያና ጸረ ህዝብ የሆነ አላማውና ተግባሩን በመቃወም በስፋት ለተደረገ የህዝብ ጥያቄ ምላሽ ላለመስጠት ለውጡን አድበስቶ ወያኔን ለመጠገንና ለማስቀጠል የሚደረገውን መስጨርጨር ለመቃወም የተደረገ ተቃውሞ ነው። የህዝብ ጥያቄ አቅጣጫውን እንዲስት የሚካሄዱ ሙከራዎችን ወደ ትክክለኛ አቅጣጫው እንዲመለሱ ህዝብ ትግሉን በጽናት መቀጠል እንዳለበት የሚያመላክቱ ምሳሌዎች ናቸው። ኢትዮጵያን ከጥፋት ህዝቧን ከብተና መታደግ የሚቻለው የወያኔን ስርዓት ከስሩ መንግለን ለመጣል በህብረት ስንታገል ብቻ መሆኑን አብሳሪ ተግባር ነው። የአዲሶቹ ሹሞች እኛ እናሻግራለን ቅዠት ለዳግም ትግል መነሳት ግዴታችን ነው። የኢትዮጵያ ህዝብ ከወያኔ ጋር ያለው ቅራኔ ወያኔ በኢትዮጵያና ህዝቧ ላይ እየፈጸመ ያለው አስተቃቂ ጭፍጨፋና አይን ያጣ ዝርፊያ በድርድር ሊፈታ የሚችል አይደለም። ከወያኔ ጉያ የተፈለፈሉ የወያኔ ልጆች ከ40 አመታት በላይ የጎነጎኑትን ጸረ ሀገርና ጸረ ህዝብ ተግባራት ያመጣቸውን ውጤቶች በመጠጋገን ሊፈቱት ይችላሉ ብሎ ማሰብ መጃጃል ነው። ትልቅ የፖለቲካ ስህተትም ነው። ሀገር አፍራሾችና ከፋፋዮች በአዲሶቹ ሹሞች ብቻ ተሰጥቷቸዋል። የወያኔ ተግባርና አላማ ከአዲሶቹ ሹሞች ጋር በመመሳጠር ላይ መሆናቸው በተግባር እየታየ ያለ እውነታ ነው። ከላይ በጠቀስኳቸው ከተሞች የተቃውሞ ሰልፎች ሲካሄዱ በመቀሌም ሰላማዊ ሰልፍ እንደነበር ተመልክተናል። የዚህ የመቀሌው ሰልፍ አላማ ለኔ የሰውነት ቆዳይ እስኪጨማተር አሳፍሮኛል። የሰልፉን አላማ የኢትዮጵያ ህዝብ እንደተመለከተው የትግራይ ተማሪዎች ወደ ሌላ ዩኒቨርሲቲዎች እንዳይመደቡ፣ የተመደቡትም ካሉ ወደ ክልላቸው እንዲመለሱ የሚጠይቅ ነበር። በመጀመሪያ ደረጃ ይህንን ለማድረግ ሰላማዊ ሰልፍ የሚያስወጣ አልነበረም። ምክንያቱም የፈተናዎች ድርጅት ኃላፊው አራያ ገብረ እግዚአብሔር ነው። እሱም ይህንኑ እንደሰራው በተግባር ከ2011 ዓመተ ምህረት ምደባ የተረዳ ነው። በርካታ ማስረጃዎች እንዳሉን መረዳት ተገቢ ነው። ወያኔ የሚሸርበውን ሴራ ሁሉ የኢትዮጵያ ህዝብ አያውቅም ከሚል ድምዳሜ መድረስ ትልቅ ስህተት ነው። የትግራይ ወጣቶች ሊረዱት የሚገባ ጉዳይም አለ። ለዚህ ሁሉ ምስቅልቅል ሁኔታ ሀገራችን የደረሰችው የትግራይ ህዝብ ወኪል ነኝ በሚለው ወያኔ ምክንያት መሆኑን መረዳት አለባቸው። ዛሬ በሀገሪቱ ስርዓት ተርሶ ስርዓት አልበኝነትን ያነገሰ ወያኔ ነው። በህዝብ ውስጥ ዘርን መሰረት ያደረገ ጥላቻን እየረጨ ያለው ወያኔ ነው። በተለያዩ የሀገሪቱ አካባቢዎች የሚደረጉ የእርስ በርስ እልቂቶች አድራጊውም ፈጻሚውም ወያኔ ነው። በተለያዩ የሀገሪቱ አካባቢዎች እየተፈጸመ ላለው ጭፍጨፋ ዘርፊያና ስርዓት አልበኝነት መስፈን ዋነኛ ተዋናይም ሆነ አስፈጻሚው ወያኔ ነው። የትግራይ ወጣቶች ጥያቄ ዛሬ መሆን ያለበት ለጥቃት እንጋለጣለን ሳይሆን ለዚህ አከፍቲ ሁኔታ የዳረገን ወያኔ ከስራው ይታቀፍ ወይም ከስልጣን ይወገድ መሆን ነበረበት። የትግራይ ወጣቶች በጥርጣሬ አይን እንዲታዩ ያደረጋቸው ወያኔ መሆኑን ለመረዳት ጠቢብ መሆን የሚጠይቅ አይደለም። ያለፈውን ብንተው ዛሬ በራያ ወልቃይት ሁመራና አፋር ወዘተ አካባቢዎች እየወሰዳቸው ያለው እብሪተኛ ተግባራትን መመልከት ይጠቅማል። ኢትዮጵያን እየጎዳ ህዝቧን እየከፋፈለ ያለው ወያኔ ለትግራይም ሆነ ለሌላው የኢትዮጵያ ህዝብ ጠላት እንጂ ወዳጅ አለመሆኑን መረዳት ይገባል። የትግራይ ወጣቶች ከሌላው ኢትዮጵያውያን ጋር በመተባበር ሀገር አድንን ትግል መቀናቀል አለባቸው የሚል እምነት አለኝ። ብቻኛ መፍትሄያችንም ይኸው ብቻ ነው። ኢትዮጵያ በጥቂት የወያኔ ገዢዎች መወረስ የለባትም፣ ህዝቧም መስተቀየት የለበትም ሲሉ ደብዳቤያቸውን ያደረሱን ሰዋሰው ተሰማ ከአዲስ አበባ ናቸው።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ኢሃፓ የሳተላይት ሬዲዮ ደብዳቤን በዚህ ልጀምር። ጳጳሱ ሳሊ ቀራጺ ገጣሚና የስነ ህንጻ ጠቢብ የነበረው ሚካኤል አንጀሎን የዳዊትን ሐውልት የቀረጸበትን የጥበብ ሚስጥር ሲጠይቀው የሰጠው መልስ ቀላል ነው። ዳዊት ያልሆኑትን ነገሮች ሁሉ ቀረፍኳቸው አለው። እኔ ደግሞ ለኢሃፓ አመራሮችና በኢሃፓነት ትግሉን ለቅጽበትም ሳለሰልሱ እስካሁን ጉደኛ ዘመን የቀጠሉትን ኢሃፓን እንዴት መሰረታችሁት ከሚለው ጥያቄ በላቀ ኢሃፓን እንዴት አቆያችሁት፣ ኢሃፓስ እናንተን ይዞ እንዴት ዘለቀ የሚል ጥያቄ እንዳቀርብ ይፈቀድልኝ ዘንድ በትህትና መጠየቅ ወዳለሁ። መልሱ ኢሃፓ ያልሆነውን ሁሉ በማበጠር አንጓሎ በመድፋት የሚል ነው ሊሆን የሚችለው። ይህን መልስ ለመረዳት ኢሃፓን ማወቅ በስርዓት መረዳት የግድ ነው። ኢሃፓን መመስረት አስፈላጊና ግድ የሆነበት ምክንያቶቹ ተደጋግመው የተገለጹ መሆናቸውን በሚገባ አስተውሳለሁ። ግን የበኩሌን በድጋሚ ማንሳትና ማስረዳት አለብኝ አልኩና ኢሃፓን ላነሳሳው ተነሳው። ኢሃፓ በፖለቲካ ስም፣ በሀገር ስም፣ በህዝብ ስም፣ በረሃብ ስም ገንዘብ ለመሰብሰብ የተቋቋመ አይደለም። ኢሃፓ የተመሰረተው ሀገራቸውና ወገናቸውን በሚወዱና እንደ አርበኞች አባቶቻቸው ለሀገራቸውና ለወገናቸው መስዋዕትነት ለመቀበል በቆረጡ ሰፋሃ አእምሮ በነበራቸው መሆኑን ማስተዋል የሀገራችንን ፖለቲካ ለመገንዘብ ጠቀሜታዊ ሚናው ላቅ ያለ ነው። ኢሃፓ የተመሰረተበት ዘመን በፈላጭ ቆራጩ ዘውዳዊ አገዛዝ ዘመን እንደነበር ለወጣቶች ማስገንዘብ ወዳለሁ። ይህ አገዛዝ ፈላጭ ቆራጭ የሚለው ገላጭ የተሰጠው ግፈኝነቱን፣ ጸረ ህዝብነቱን፣ አርበኛ ገዳይ፣ ባንዳ አቃፊነቱን፣ ገበሬ ገዳይ፣ ህዝብ ገዳይ እንደነበር ለማሳየት ነው። አንዳንዶቹ ዘውዳዊ አገዛዝን አትንኩ የሚሉ ትምህርትን፣ ጤናን ወዘተ እያነሱ የስልጣኔ በር ከፋች እንደነበር ሙግት ሲመዙ ይገርማል። የሀገር ሀብት ማዕድኖቿ፣ ለመሬቶቿ ወዘተ በአጠቃላይ ሀገሪቱ የንጉሳዊ ውላጆች የግል ሀብት በመደረጓ 99.9 የሚሆነው ህዝብ በጥቅጥቅ ጨለማ ውስጥ ነፍስ ግቢ ነፍስ ውጪ ህይወት እየገፋ ነበር። ይህን በህዝብ ላይ እየተፈጸመ የነበረውን ግፍ አይኖቻቸውን ጨፍነው አላየንም፣ ጆሮአቸውንም ደፍነው አልሰማንም ሳይሉ ያንን አስፈሪ የግፍ ስርዓት ፊት ለፊት ድረቶቻቸውን ለጥይት በመስጠት የኢትዮጵያ ተማሪዎች ያደረጉት ተጋድሎ በደማቅ ቀለም ተመዝግቦ ይገኛል። ተግዘዋል፣ ታስረዋል፣ ተወግረዋል፣ ተገድለዋል። በድርሰቶቻቸው በቅኔዎቻቸው ለሀገርና ለወገን በማሰባቸው እነ ገሞራው እነ ደብተራው እነ አቤ ጉበኛው እነ ኢያሱ ወዘተ ታስረው ሲያል ተፈጽሞባቸዋል። ከዚህ ሁሉ መከራ በኋላ ዴሞክራሲን ለማስፈን ሀገርን የህዝብ ለማድረግ ብቸኛው አማራጭ በአምላክ ተሰየመን የሚሉትን አውርዶ በህዝብ የተመረጠ መንግስታዊ ስርዓት ለማስፈን በህቡ ከመንግስት ክትትል ተደብቆ በሚስጥር ተደራጅቶ መታገል አስፈላጊ የግድ ሆነና ኢህአፓ ተምጦ ተወለደ። አሁንም ደግሞ አለው ኢህአፓ የተመሰረተው የኢትዮጵያ ህዝብን ከተጫነበት የጭቆና ቀንበር ነጻ ለማውጣት እንጂ ለትርፍ ሀብት ለማካበት ለዝና ተደጋግሞ እንደሚነገረው በህዝብ ተከሻ ላይ ለሚፈናጠጡት ስልጣን አልነበረም። አድማጮች ልብ ብላችሁ አስተውሉ። ኢህአፓ ሲወለድ ብቻ ሳይሆን ሲጸነስ ጀምሮ የያዘውን የህዝብና የሀገር ፍቅር ያኔ ድሮ ሀ ብሎ ህዝባዊ ትግል ሲጀመር ለህዝብ የገባውን ቃል አልቀጠፈም። ኢህአፓ ልሁነቱን፣ አባይነት፣ ቀጣፊነት፣ ራስ ወዳድነት፣ ግልብነት፣ መደሪነት፣ ዘራፊነት ወዘተ ቀርፈን ስናስወግድ ኢህአፓን እናገኘዋለን። ከዚያ ወዲህ ደግሞ የታሪክ አደራ የተጣለብን የሚሉ ወታደሮች ስልጣን ኮርቻ ላይ እንደተቀመጡ ኢህአፓ የህዝብ መንግስት እንዲቋቋም የትግሉን አስተባብሮ ቀጠለ። በታሪካዊ መፈክሩ ጊዜያዊ ህዝባዊ መንግስት ይቋቋም በሚለው ድፍን የኢትዮጵያ ህዝብን በዙሪያው አሰልፎ ወታደራዊ አረመኔ አገዛዝን በጽኑ ታገለው። በርግጥም በወቅቱ ፋሽስታዊ ወታደራዊ አገዛዝ በህዝባዊ አመጽ ሊወገድ ተቃርቦ ነበር። በዚህ ወቅት ሁለት እሾሆች የአፓን ህዝባዊ እንቅስቃሴና ትግል ቀስፈው ያዙት። አንዱ በስልታዊ ሂስ የፋሽስቱ ደርግ ቁንጮዎችን ወደ ተራማጅነት መቀየር እንደሚቻል አምነውና ተቀብለው ከወታደሮቹ ጫማ ስር ይወደቁ እንደ መኢሶን፣ ማሌሪድ፣ ወዝሊግ ወዘተ ይባሉ የነበሩ ድርጅቶች ኢህአፓን ለማጥፋት ወስነው በድብቅ ከመግደልና አስሮ ከማሰቃየት አልፈው በመጀመሪያ ነጻ እርምጃ ኋላ ቀይ ሽብር የሚሉ የመጨፍጨፊያ ዘመቻቸውን አውጀው ቤት ለቤት እያሰሱ የግድያና እስራቱን በማስፋፋት ሽብርን በመላው ኢትዮጵያ ነገሱ። በዚህ ወቅት ሁለት የኢህአፓ አመራር አባላት አንጃ ፈጥረው ከድርጅቱ አፈነገጡ። በእነዚህ አንጃዎች ህሊናን የሚሰቀጥጡ ለማስታወስ የሚከብዱ ሰየሎች በመላው ሀገሪቱ ተስፋፍተው ተካሄዱ። በየቀኑ የኢህአፓ አባላትና ደጋፊዎች እየተገደሉ በጅምላ መቃብሮች ተቀበሩ። አንጃዎችና ባንዳዎቹ እናቶችን ድምጽ አውጥተው እንዳያለቅሱ አገዱ። በታሪክ ከተሰሙና ከተነበቡ መከራዎች በላይ የሚሆኑ ሰቆቃዎች በኢህአፓ አባላት ደጋፊዎች፣ በኢህአፓ አባላት ወላጆች ላይ ተፈጸሙ። ኢህአፓ ትግሉን ለአፍታም ገታ ሳያደርግ ሀዘኑን በውስጡ ይዞ ቀጠለ። ያኔ ድሮ የገባው ቃል ኪዳን ነውና ትግሉንም ቀጠለ። የዛሬ 28 ዓመት ሌላ ጉድ በኢትዮጵያ ሰማይ ስር ታየ። ኢህአፓ የሻቢያን ከቀኝ ገዥዋ ከኢትዮጵያ ነጻ የመውጣት ጥያቄን እንደማይቀበል በመግለጽና የኤርትራ ህዝብ ጥያቄ ከተቀረው የኢትዮጵያ ህዝብ ጥያቄ አካል በመሆኑ ሊፈታ የሚችለው በዲሞክራሲያዊ ስርዓት መሆኑን አበክሮ በመተንተን አቋሙን ገልጽ አድርጎ በሻቢያ ጠላት ሆኖ እንዲፈረጅ አድርጎታል። ኢህአፓ እና አረጋዊ በርሄ ትግራይን ለመገንጠል ገና ሲያሴሩ አንስቶ በተመሳሳይ የትግራይ ህዝብ ከተቀረው የኢትዮጵያ ህዝብ ጋር በበርካታ ድርና ማግ የተሳሰረ በመሆኑና ከደረሰበት ፖለቲካዊ፣ ኢኮኖሚያዊና ማህበረሰባዊ ችግሮች ነጻ መውጣት የሚችለው ከተቀረው የኢትዮጵያ ህዝብ ጋር በአንድነት በመታገልና ፋሽስታዊ ደርግን አውርዶ በምትኩ ህዝባዊ መንግስት ሲመሰረት መሆኑን ሳያለሰልስ ማስረዳቱና መቀስቀሱ የሚታወስ ነው። ጠባብነት፣ ዘረኝነት፣ ጎጠኝነት፣ ትምክህተኝነት፣ ገንጣይ አስገንጣይነት፣ ጽንፈኝነት፣ ብሔርተኝነት ወዘተ የኢህአፓ አይደሉምና ኢህአፓ ይጸናወታቸዋልና ይታገላቸዋልና ኢህአፓ እየጠረበ ያስወግዳቸዋል። በቅርቡ ለዘረኛው የወያኔ አገዛዝ እጅ ነስተው የኢህአፓ መስራች ነን ብለው አዲስ አበባ ኢትዮጵያ ሆቴል እየተኙና እየተቀለቡ የነበሩት ከኢሃፓ እየተቀረፉ ይወደቁ ክርፋቶች እንጂ ኢሃፓዎች አይደሉም። ኢሃፓ ከጥንት ከያኔ ጀምሮ ስናውቀው ለስልጣን ብሎ ለዝና ብሎ ለገንዘብ ብሎ ለመጦር ብሎ መሬት ለማግኘት ብሎ የነጻ መኖሪያ ቪላ ለማግኘት ብሎ በህዝብ ተከሻ ላይ ለመኮፈስ ብሎ ለግሪያዛያኒ መንግስቱ ለአረመኔው ዘረኛ ኢሃዴግም ለሌላም ፈላጭ ቆራጭ አገዛዝ እጅ አይነሳም። እጅ መንሳት ከተባለ ኢሃፓ ለኢትዮጵያ ህዝብ ኮገቡ ለመጥ ከተከሻው ጎበጥ ብሎ እጅ ነሳል። ለሀገሩ ለኢትዮጵያ እጅ ነሳል። የሚያብለጨልጭ ሁሉ ወርቅ እንዳይደለ ኢሃፓ የሚለው በደም ባጥንታችን የለመለመው ስያሜያችንን በመመንተፍ አንዴ ኢሃፓ ዲሞክራቲክ አንዴ ኢሃፓ አንድነት ቢሉ ወርቁ ኢሃፓን እንዳልሆኑና ኮሾ መሆናቸውን ማንም አይሰተው። ኢሃፓ ባንዳዎቹን ሹምባሾቹን አድርባዮቹን ጉረኞቹን ኮዳደሮቹን ጠባቦቹን ትምክተኞቹን እየጠረበ ከላዩ ላይ እያራገፈ ህልውናውን እያስጠበቀ ቃል ኪዳኑን አክብሮ ሰማዕታቱን እያከበረ ህዝባዊ ዲሞክራሲያዊ ኢትዮጵያ ለመመስረት ከህዝቡ ጋር ትግሉን እየገፋ ይገኛል። ኢሃፓ የኢትዮጵያ ህዝብ አንድነትን ለማፋለስ ሌት ተቀን የሚማስኑት ጽንፈኞችን ይታገላል። እኔ ከልጅነት እስካሁን ኢሃፓን ሳውቀው የኢትዮጵያ ህዝብ ሲራብ ይርባል ሲጠማ ይጠማል ሲፈናቀልና ሲሰደድ ያማዋል። ኢሃፓ ዘር ጎሳ ጎጥ ብሔር ወዘተ የለው። የኢሃፓ ብሔሩ ኢትዮጵያ ጎሳው የኢትዮጵያ ህዝብ ነው። በየትኛውም ማቅጣጫ በየትኛውም ቋንቋ ተናጋሪ የኢትዮጵያ ህዝብ ላይ የሚፈጸም በደል ግድያ መፈናቀል ወዘተ ኢሃፓን ያንገበግበዋል ይስማዋል። በበኩሌ ይህንን ሁሉ ምስክርነት ደፍሬ የምናገረው በተጨባጭ ኢሃፓ ያደረገ ያለውን ስለማውቅ ስላነበብኩና እያደረገ ያለውንም ትግል እያየሁ በመሆኔ መሆኑን መናገር ወዳለሁ። በመጨረሻም የኢትዮጵያ ወጣቶች በርጋታ ኢሃፓን ለማውቅ በተለያዩ መንገዶች ሞክሩ። ለሀገርና ወገንን ለማዳን ከኢሃፓ ጋር ተሰልፎ መታገል ውዴታ ግዴታ እንድናደርግ የበኩሌን ጥሪ ማስተላለፍ ወዳለሁ ሲሉ ትሩፋት ከይርጋለም ሰፋ ያለ ደብዳቤያቸውን አጠናቀዋል።
አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይተካለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Yeah.